ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መስከረም 24 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ወያኔ የቀበረብን ፈንጂዎች በሚል ርዕስ የቀረበውን የፍኖተ ዲሞክራሲ የዕለቱን ሐተታ ከዚያም ሌላ ከዝግጅት ክፍል የቀረበ ሐተታ አሰምተን አቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ መስራችና የከፍተኛ አመራር ኮሚቴ አባል ከፍኖተ ሬዲዮ ቴሌቪዥን ጋር ያደረጉትን ቃለ ምልልስ ክፍል 3 አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው። በግጭት ከቤት ንብረታቸው ለተፈናቀሉና በድርቅ ምክንያት ጉዳት ለደረሰባቸው ዜጎች የሰብአዊ እርዳታ ማቅረብን አስመልክቶ በኢትዮጵያ ከፍተኛ ቀውስ ሊከሰት እንደሚችል ማቀመጫውን ኖርዌይ ያደረገው ለሰብአዊ እርዳታ መረጃ በማሰባሰብና ትንተና በማድረግ የሚታወቀው Assessment Capacity Project ባወጣው ዘገባ ገልጿል። በአሁኑ ወቅት በኢትዮጵያ በድርቅና በግጭት የተፈናቀሉ ዜጎች ቁጥር 1.7 ሚሊዮን የደረሰ መሆኑንና ከዚህ በተጨማሪም ከጎረቤት አገሮች በድርቅና በጦርነት ሳቢያ ወደ አገሪቱ የገቡ ዜጎች ቁጥር 90 ሺህ መድረሱን የመጠለያ ቦታዎች የተጣበቡ ከመሆናቸው በላይ የምግብና የሌሎች የእርዳታ ቁሳቁሶች እጥረት መከሰት አሳሳቢ ደረጃ ላይ ደርሷል ብሏል። በሌላ በኩል የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽህፈት ቤት ረቡዕ ባወጣው መግለጫ በአፍሪካ ቀንድ 22.4 ሚሊዮን ህዝብ ለረሃብ የተጋለጠ መሆኑን ጠቅሶ በአስቸኳይ እርዳታ እንደሚያስፈልጋቸው አሳስቧል። ተቋሙ በመግለጫው በኢትዮጵያ 7.9 ሚሊዮን፣ በሱዳን 6.2፣ በሶማሊያ 6.1 ሚሊዮን፣ በኬንያ 700 ሺህ የሚሆኑ ዜጎች እርዳታ ያስፈልጋቸዋል ብሏል። በኢትዮጵያ የረሃቡን ሁኔታ የፈጠሩት ምክንያቶች ከአየር ንብረት መዛባት ሌላ በየአካባቢዎቹ እየተከሰቱ ያሉ ግጭቶች በዜጎች ላይ ያስከተሉት መፈናቀል ነው ብሏል። በቤኒሻንጉል ጉሙዝ በነዋሪዎች ላይ ጥቃት ፈጽመው ወደ 100 ሺህ የሚጠጉ ዜጎችን አፈናቅለዋል የተባሉ 10 የክልሉ የልዩ ፖሊስ አባላት በቁጥጥር ስር መዋላቸውን የኦሮሚያ ባለስልጣኖች ገልጸዋል። ለሰዎቹ አራት የካማሽ ወረዳ ባለስልጣኖች ኦነግነን በሚሉ ታጣቂዎች መገደላቸውን ተከትሎ በወረዳውና ወሰንተኛ በሆኑ አካባቢዎች ነዋሪዎች ላይ የበቀል እርምጃ በመውሰድና ጥቃት በመፈጸም በመግደል ቤት ንብረታቸውን በማቃጠል ወንጀል የፈጸሙ መሆናቸው በመረጋገጡና እንዲሁም አካባቢውን ለማረጋጋት ወደ ቦታው በሄዱ ፖሊስና የመከላከያ ጦር ላይ ተኩስ ከፍተው ጉዳት በማድረሳቸው በቁጥጥር ስር እንዲውሉ ተደርገዋል ተብሏል። የቤኒሻንጉል ጉሙዝ አካባቢ ምክትል አስተዳዳሪ ለዜና ምንጮች በሰጠው መግለጫ የልዩ ፖሊስ ኃይል አባላቱ ወንጀሉን አልፈጸሙም ሲል አስተባብሏል። በሰሜን ሸዋ በተፈጠረ ብሔርን መሰረት ያደረገ ግጭት በርካታ ዜጎች ተፈናቅለው በምንጃር ሸንኮራ ወረዳ አሞራ ቤት ቀበሌ ተጠልለዋል ተብሏል። የኢትዮጵያ ቀይ መስቀል ኮሚቴ ለነዚህ ዜጎች ድጋፍ ማድረጉ ቢገለጽም ተጨማሪ እርዳታ የሚያስፈልጋቸው መሆኑ ተገልጿል። Human Rights Watch የተባለው የሰብአዊ መብት ተከራካሪ ድርጅት ረቡዕ ባወጣው መግለጫ በቅርቡ የሻቢያ አገዛዝ የቀድሞውን የገንዘብ ሚኒስትር አብርሃ ኪዳኔ ብርሃኔን ማሰሩ የሚያመለክተው ሻቢያ አፋኝ የሆነውን አገዛዝ ለመቀጠል ቁርጠኛ አቋም መውሰዱን ነው ብሏል። የቀድሞው ሚኒስትር መስከረም 7 ቀን በዩቲዩብ ይፋ ባደረገው ንግግርና በጻፋቸው ባለ ሁለት ቅጽ መጽሐፍት አገዛዙን የተቸና የነቀፈ ከመሆኑም በላይ ኢሳያስ አምባገነን አገዛዝ አብቅቶ ስልጣን ወደ ህዝብ እንዲተላለፍ ጠይቋል። ተቋሙ በመግለጫው የሻቢያ አገዛዝ ባለፉት 30 አመታት ያሰራቸውን በሺ የሚቆጠሩ የፖለቲካ እስረኞች ባስቸኳይ እንዲፈታ ጠይቋል። በአዲስ አበባ ከተማ ወሎ ሰፈር ተብሎ በሚጠራው አካባቢ የፓርላማ አባላት በሚኖሩበት ህንጻ ላይ አንድ የፌደራል ፖሊስ አባል ሁለት የፌደራል ፖሊስ አባላትን ገሎ ሌሎች 6 ካቆሰለ በኋላ በጸጥታ ኃይሎች የተገደለ መሆኑ ታውቋል። ግለሰቡ ሁለቱን የፌደራል ፖሊስ አባላት የገደለው ከሌሊቱ 7 ሰዓት ገደማ ሲሆን ከዚያም ወደ ህንጻው የላይኛው ክፍል በመሸሽ ሌሊቱን በሙሉ ሲታኮስ ያደረ መሆኑ ታውቋል። የፖሊስ አባሉ እርምጃውን ለመውሰድ ያነሳሳው ምክንያት እየተጣራ ነው ተብሏል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ረቡዕ መስከረም 23 ቀን ባደረገው ስብሰባ በሰሜን ምስራቅ ኮንጎ ግዛት የኢቦላ በሽታ መስፋፋት አሳሳቢ ደረጃ ላይ እየደረሰ መሆኑን ግንዛቤ ወስዶ በዚያ የሚገኙት ተጻራሪ ኃይሎች ለጊዜው ተኩስ እንዲያቆሙ የጠየቀ መሆኑ ታውቋል። የምክር ቤቱ አባላት በጥሪያቸው በሽታውን ለመቆጣጠር መድኃኒቶችንና የሕክምና ባለሙያዎችን በአስቸኳይ ወደ ቦታው ማስገባት ያስፈልጋል ካለ በኋላ ለዚህም የጸጥታ ሁኔታ መረጋገጥ አለበት ብለዋል። የዓለም የጤና ድርጅት በሰጠው መግለጫ የኢቦላ በሽታ ከአገሪቱ ሰሜን ምስራቅ ወደ ሌሎች ቦታዎች ሊዛመት የሚችልበት ሁኔታ ከፍተኛ እንደሆነ ገልጿል። በመጨረሻም በናይጄሪያ መካከለኛ ግዛት በሚገኘው ባርኪላዲ በተባለ ከተማ የታጠቁ ሰዎች በሰነዘሯቸው 2 ተከታታይ ጥቃት 21 ሰዎች እንደሞቱና በርካቶች እንደቆሰሉ ተነግሯል። አካባቢው ብሔርንና ሃይማኖትን መሰረት ያደረጉ ተደጋጋሚ ግጭቶች የነበሩባቸው ቢሆንም ከተገደሉት ሰዎች መካከል ክርስቲያኖችም ሙስሊሞችም እንዳሉበት ለማወቅ ተችሏል። ባለፉት 3 ወራት ብቻ በአካባቢው እየተካሄደ ባለ የእርስ በርስ ግጭት በመቶ የሚቆጠሩ ሰዎች መሞታቸው ይታወቃል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። መለያችን መጥራችን ማረክ ብራችን ካርማስ ማዶ የትም በኔ ለካንካቴራችን ያ ወደሷ የዘከሯ የታሪክ ልብሷና ወያኔ የቀበረብን ፈንጂዎች። ወያኔ ከመጀመሪያው በሻቢያ አዋላጅነት በናቅፋና ደደቢት አለው ሲለን በቅድሚያ እምነቴ መርሃ ግብሬ ያለው ትግራይን መገንጠል ብቻ ሳይሆን በተራማጅ አልባው አማራ ጭቆና የተነሳ ብሔር ብሔረሰቦች አብሮ መኖር አይችሉምና ሁሉም ተገንጥሎ የራሱን ነጻ መንግስት መመስረት አለበት የሚል ነበር። የዚያ መርሃ ግብር ዋነኞቹ አርቃቂዎች ዛሬ ተጋብዘው በአዲስ አበባ ናቸው። ስብሐትና አባይም የዚሁ ቡድን መሪዎች ነበሩ። ወያኔ ያኔ መርሄ ነው ያለውን እስከዛሬ ያልሰረዘ ያልቀየረ በመሆኑ ዛሬም አገራችንን ሊያጠፋ እየተወራጨ መሆኑን ማየት የሚሳነው ዜጋ ይኖራል ብለን አናምንም። የወያኔ መርሃ ግብር እንደወጣ የተሳሳተና ጠባብ ብሔረተኛነትን ያንጸባረቀ መሆኑን ጠቅሶ ያወገዘውና የተቃረነው ኢህአፓ ብቻ ነበር። ያኔም ዛሬም ድርጅቱ ከገንጣዮች አበረ ሊሉ የሚከጅላቸው ያኔም አሁንም በትግሉ መድረክ ቀድመው የተገኙ አልነበሩም። የወያኔን የግንጠላ ጥረት ደግፎና አቅፎ የተገኘው የራሱ የመገንጠል አጀንዳና እቅድ የነበረው ሻቢያ ነበር። ከደርግ ጋር አብረው በሽብር የተሳተፉት የደርግና ኢሰፓ ካድሬዎችም ወደ ሱዳን ሶማሊያ ሲፈረጥጡ ኦሮሞዎቹን መርጦ ኦነግ በሚል ስብስብ በካርቱም ቢሮ ከፍቶላቸው ወደ ሞቃዲሾ ዚያድ ባሬና ወደ አረቦች ወስዶ ያስተዋወቀው ይኸው ሻቢያ ነበር። የጠባቦች ጥምረት ይዘቱ ጸረ ኢትዮጵያ ሲሆን በድርጅት ደረጃ ደግሞ ጸረ ኢሃፓ ሆኖ እስከዛሬ መዝለቁ ደግሞ ምስጢር አይደለም። ኢሃፓ የሻቢያን ከታሪክ የተጣሉ አቋሞች ይቃወም ነበር። ኤርትራ ቅኝ ግዛት ናት፣ ኤርትራ ከአክሱም መንግስት ጋር ሳይቀር ጦርነት አካሂዳለች የሚሉ፣ የኦነግን ኦሮሞ ኢትዮጵያዊ አይደለም አቋም የማይቀበል ስለነበርም የወያኔን ጸረ አማራ ልፈፋም የምኒልክ ጦር ትግራይን ምድረ በዳ አደረጋት እስከ ማለት የደረሱትን የሚተች በመሆኑ ይህ ጥምረታቸው በድርጅቱ ላይ ከሮ የባዕዳንንም ጸረ ኢትዮጵያ ኃይሎች ድጋፍ አግኝቶ ያደረሰውን ጉዳት ታሪክ መዝግቦታል። መነሻ እንዝርታቸው ኢትዮጵያን መበታተን በመሆኑና በተለይም አማራ የተባለውን ሕዝብ ለማውደም ነበርና ነውናም ወያኔ በአረቦችና አሜሪካ ድጋፍ እንደ ዛሬዎቹ ለስልጣን ሲበቃ ይህን ዓላማውን ከግብ ለማድረስ ሙሉ በሙሉ ተንቀሳቅሷል። ቀደም ሲልም ከሻቢያ በማቀናጀት የሌሎች ጠባብ ድርጅቶችን በዙሪያው አቅፎ ለምሳሌ ቅኝ ግዛት ሆነናል፣ ነጻ ሲዳማን እናቋቁማለን የሚልም የሲዳማ ነጻ አውጪ ከሶማሌ ጋር አብረው አቁመው የሶማሊያን የምዕራብ ሶማሌ ግዛት ጥያቄ እስከ ናዝሬት ድረስ የሚሰፋውን አጽድቀውና ሙሉ ድጋፍ ለዚያድ ባሬ ሰጥተው እንደነበር የሚታወስ ነው። በኢሃፓ ላይ ፋሽስቱ ኮሎኔልና ጭፍሮቹ ሐሰት አሰራጭተው የሶማሌን ወረራ ደገፈ ሲሉ ድርጅቱ ይህንንም የሶማሊያንም የመስፋፋት ፖለቲካ አውግዞ ጉዳት የደረሰበት መሆኑም የሚካድ አይደለም። ወያኔ በረሃቡ ገንዘብ ተጠቅሞ ደርግን ሊወጋ ከቻይና መሳሪያ ሊገዛ ሲጥር የመግዣ ሰርቲፊኬቱን የሰጠው ዚያድ ባሬ መሆኑም ይታወሳል። ፋሽስቱ ደርግ ታጋዮችና ሕዝብን እየፈጀ ለነ ወያኔ ምቹ መሬት ማዘጋጀቱም መጠቀስ ያለበት ነው። ደርግ ውስጥ የነበሩ ባለሥልጣኖች ለባዕድ መረጃ እየሰጡ እነ ኮሎኔል ፍስሐ ደስታ ለወያኔም ወይም ለአሜሪካና እስራኤል ቅጥረኛ የሆኑ ጀነራሎችን እያስፈጁ ለገንጣዮችና ጠባቦች የሰጡት ጥቅም ዛሬም የሚካድ አይደለም። ኮሎኔሉም ጦሩን በትኖ አሜሪካ ወዳዘጋጀለት ስደት ፈረጠጠ እንጂ ይህ ሕፃን አራጅ ቡከን ግለሰብ ለሀገሩ ቆሞ መሥዋዕትነትን አልተቀበለም። ወያኔ እኩይ ግቡን ያሟላ ዘንድ ደግሞ የአሜሪካና ምዕራባውያንን ሙሉ ድጋፍ በማግኘቱ ያለቀለትና እነ ሌንጮለታ አጫፋሪ የሆኑበት የለንደኑም ስብሰባ ሆነ በኢሳይያስ ቁጥጥር ስር በአዲስ አበባ በተካሄደውና በሐሰት የሽግግር ጉባኤ በተባለው እንደ ኢሃፓ አይነት አገር ወዳዶች እንዳይገኙ ታገዱ። በድርጅት ደረጃም ሕገወጥ ተባሉ። ወያኔ፣ ሻቢያና ኦነግ ሌሎች በብሔር ጎጥ የተደራጁ ኃይሎችን ይዘው የሽግግርን ሂደት ረግጠው የወያኔን የበላይነት አረጋግጠው በጣት የሚቆጠሩ ወንበሮች ለኦነግ ሰጥተው ሰዎቹ ሥልጣን ሲሏቸው አቤት ባይ ናቸውና ወዲያውኑ ተቀብለዋል። የኤርትራን መገንጠል ተቀብለውና በተባበሩት መንግሥታት መድረክም ደግፈው ኢሃፓ ላይ የተባበረ የወያኔ የሻቢያና የሱዳን ጦር ዘምቶ ክልልና አንቀጽ 39 ሕገ ወያኔ ሆነው ፈንጂው ለነገ ማለትም ለዛሬ ተጠመደ። ሳይውል ሳያድርም በወያኔና አጋሮቹ መካከል ግጭቱ ተከስቶ ያሰቡት ባይሳካም የወያኔ ትግራይ ትግርኝ ምስረታና አሊያም ትግራይን የመገንጠሉ ዕቅድ እስከ ዛሬ ህልው ሆኖ ቀጥሏል። በቅርቡ በወያኔና በሻቢያ ተደጋፊ ኦነግና ሻቢያ ጋር የታየው መተቃቀፍ ምልክት ነው። ስብሐት ነጋ የኦነግን አርማ ሲያውለበልብ ያየነው ዐይናችንን ጠንቁሎታል። ወያኔ ይህ ያ የሚል አቋም መያዝ የለመደው ነውና ከተሳካ ኢትዮጵያን አልፈስፍሰንና ቀጥቅጠን እንገዛለን፣ ካልሆነም ትግራይን እንገነጥላለን፣ ኢትዮጵያም እርስ በርስ ተቦጫጭቃ እንድትዳከም እናደርጋለን የሚል እቅዳቸውን ሲሰሩበት የቆየ ሲሆን አሁን ደግሞ ይህ የተጠመደ ፈንጂ እየፈነዳብን ነው ማለት እንችላለን። የእርስ በርስ በሚል በወያኔ ቆስቋሽነት የተከሰቱት ግጭቶችና ፍጅቶች ምሳሌ ናቸው። ወያኔ ለብቻው በዚህ ሁኔታ ተጠያቂ ነው ማለት አይቻልም። ራሳቸውን ሹም ያደረጉት በቀጥታ ተጠያቂ ናቸው። መረን ከተለቀቁ ያው የተለመደው አሶሳና በደኖ አርባ ጉጉን ወላጅ ኃይሎችን ጋብዞ ሁሉ የለቀቋቸው እነርሱ ናቸው። የነዚህን ቡድኖች ዘረኛ ፍጅት አፍቃሪ አቋም በማወቃችን አንገታችን በመንጫ ሲሉን በማዳመጣችን በህዝብ ህብረት ጽኑ አቋም ካልሆነ በስተቀር አቋም ቀየርን አሻሻልን ኢትዮጵያዊነትን ተቀበልን የሚሉት ጅብ ቢያነክስ ሜዳ እስኪያገኝ ብቻ ነው በሚል የተቸነውም ስለነበር የሽግግር ሂደት ተጀምሮ እነዚህ ቡድኖች ገደብ ካልተበጀላቸው ሁኔታው ይበላሻል ማለታችንም የሚታወስ ነው። አሁንም የሚታየው ይህ ነው። የመንጫው መንጋ ሹሙን ጥግ አስይዞታልም እየተባለ ነው። ጽንፈኞቹን ሳይሆን ወንጀለኞቹን ሳይሆን አገር ወዳድ የአዲስ አበባ ወጣቶችን ማፈስ መቀጠሉ ደግሞ ሹሙን በተመለከተ ደጋፊዎቹ ሳይቀሩ ጥያቄ እንዲያነሱ አድርጓል። ወያኔ ጥግ ይዟል በሚልም ሲደናገሩ ለከረሙት የጌታቸው አሰፋ በመሪነት ብቅ ማለቱ አስደንጋጭ ሆነባቸዋል። ወያኔ በመሰሎቹ ታጅቦ ማንሰራራቱ ከወዲሁ በመታየት ላይ ነው። አገራችንን ለአረቦችና ለሻቢያ መክፈቱ የነ ሳውዲና ግብጽን ጥቅም ማስቀደም ከመሆን ሌላ ምንም ፍሬ እንደማያመጣ ግልጽ ሆኗል። ለኢትዮጵያ አንድነት የሚጨነቀው ብዙሃኑ ሳይሆኑ የአማራ ትምክህተኞች ናቸው ያለው ሻቢያ ለኢትዮጵያ ይተኛል ብሎ ማሰቡ መጥፎ ጅልነት ነው። አሁንም የአባይ ግድብ ሥራ በወያኔ ሻጠርና ሙስና ቆሟል ስንል የቆየነውንም ይኸው ማመን ተገደዋል። ወደ ጽንፈኞችና የወያኔ አማራጭ እንዳንወድቅ ጤነኛ ኃይሎችን ያሰባሰበና ለኢትዮጵያ ችግሮች ወሳኝ መፍትሄ ሊሰጥ የሚችል ጽንፈኞችና ወያኔዎችን ጥግ ሊያስይዝ የሚችል የሽግግር ሂደት ወሳኝ ሆኖ ሳለ ይህ ተሰርዞ ግለሰቦች በእብሪት እኛንን አሸጋጋሪ ብለው ቀለዱብን። ሁኔታውም ለወያኔና ለጽንፈኞቹ አመቸ። ማዕከል የተባለው ተልፈሰፈሰ። ይባስ ብሎም ከመጀመሪያው የኦነግ የትሮጃን ፈረስ ነበር ወይ ባዩ በስቷል። ህዝብ የሚፈልገውና የሚጠይቀው ቁም ነገር ተድጦና ተጥሎ የጽንፈኞቹን ቶፈንቶ መስፈኑ ከነ ገጀራና ምንጫቸው ደግሞ ይኸው ጋድ ሆኗል። እነ ቡራዩ ሊወለዱ የጀመሩት ገና ትግላችን ተደናቅፎ የሽግግር ሂደትም ተሰርዞ የባዕድ ሻጠኞች ፍላጎት ሊሟላ ሲጀምር ነው። ነገም ብሩህ ቀን የሚመጣው የህዝብ ኢትዮጵያዊ ትግል ቀጥሎ ኢትዮጵያዊነትን የበላይነትን ይዞ ዴሞክራሲያዊ ሽግግር ሊኖር ሲችል ብቻ ነው። ሹሞቹም ሆኑ ጠባብ ቡድኖች የሽግግርን ሂደት የሚቃወሙት ለምን ግብ እንደሆነ አሁንም ለማንም ምስጢር አይደለም። ህዝብን መናቃቸው ደግሞ ይታወቃል። ፈጀነውና አከርካሪ አጥንቱን ሰበር ነው ያሉት አማራም የጠፋ መስሏቸዋል ብንል ስህተት አይሆንም። አኝዋኩንም ደቡቡንም በሞላ ወዘተ ንቀዋል። ምርጦቹ እነ ወያኔና ባለምንጫዎቹ ብቻ መስሏቸው በእብሪት ተቀይደዋል። ያስቸገሩን የሰውን ቁላሎች ቦታቸውን እንዲይዙ ማድረግ ደግሞ የኢትዮጵያውያን ፈንታ ነው። ወያኔና ጨፍሮቹ ኢትዮጵያን ለመበታተን አመቺ ጊዜ አግኝተናል ባይ ናቸው። የበላይነታቸውን ለማረጋገጥ ደግሞ ተባብረው እየሰሩም ነው። አገራችን በአደጋ ላይ ናትና ልጆቼ ተባበሩኝ አድኑኝ እያለች ነው። ጆሮአችንን ለአወናባጆች ሳይሆን ለኢትዮጵያ እንስጥ። ኢትዮጵያዊነት ሁሉንም ድባቅ ይመታቸዋል። ጸረ ወያኔው ትግላችን ይፋፋም ይቀጥል። ድል ለኢትዮጵያ ሕዝብ። Yeah.
ወንጀለኛን መሸሸግ ንጹሃንን ማስወቀስ ነው። ለውጥ ሁሉም እንደፈለገው የሚፈነድቅበት ሳይሆን ሥርዓተ ህግን ለመሰርቆም በነጻነት የሚንቀሳቀሱበት አጋጣሚ ማግኘት ማለት ነው። ያለፈት የታሰሩ መለቀቃቸው ከሀገር ርቀው የተሰደዱ ወደ ሀገራቸው እንዲመለሱ መደረጉ ወያኔ ኢህአዴግንም ሆነ ሌላ የጉት ፖለቲካ ኃይልን ጉሮ ወሸባዬ የሚያሰኝ አይደለም። ድሉ የህዝብ ትግል ያመጣው ነው። በተለይም የገበሬውና የወጣቱ ኦነግም ሆነ የጀዋር ቡድን ኢትዮጵያን ለማፈራረስ የቆሙ መሆናቸውን ከሚገባው በላይ አሳይተውናል። ህዝብን በጠላትነት ፈርጆ መንቀሳቀሱ የሚቻል እንዳልሆነ ሲገነዘቡም እኛም ኢትዮጵያዊ ነን በሚል ለማጭበርበር ፈቀዱ። አማርኛ ቋንቋ የወራሪዎች ቋንቋ ነው እያሉ እንዳላዘኑና በዚህም ፈረጃቸው አማርኛ የሚናገረውን ኢትዮጵያዊ ኦሮሞ ሁሉ ሲሳደቡና ሲገላመጡ ኖረው ነበር። የሽሮ ትክትክ እንጀራ እስኪመጣ ነው እንዲሉ ኢትዮጵያዊ ኦሮሞ ጥግ ሲያሲዛቸው ህዝቡን መለያየት የማይቻል ሲሆንባቸው ትኩስ የአማርኛ ቋንቋ አፍቃሪና የአማራ ወዳጅ ለመምሰል ደፋ ቀና ሲሉ ተስተውለዋል። ሁሉም ግን ልባዊ አይደለም። የአብይና የለማን የሀገር ፍቅር ተጠግተው ያዳቆናቸውን የዘር ሰይጣን እንዲያቀሳቸው ለመለማመን ዳግም ህዝብን መስዋዕት በማድረግ ስራቸውን ጀምረዋል። ለዚህ ነው ወንጀለኛን መሸሸግ ንጹሃንን ማስወቀስ የሚሆነው። የመለስ ዜናዊን የክልል ፖሊሲ ደግፎ በሽግግር ስርዓታቸው ላይ ጋሻ ጃግሬ የነበረው ኦነግ በሐረርና በአርሲ የተለያዩ ስፍራዎች በአማራው ላይ ያደረሰውን ዘግናኝ ጭፍጨፋ ያለ ይቅርታ የሚያጸደው አይሆንም። ያ ሳያበቃ ዳግም እልቂት መፈጸም ሰላምን በመፈለግ አይደለም። ወንጀለኞች እንደልብ እንዲንቀሳቀሱ ተፈቅዶ ለአንድነት የቆመው ኢሃፓ ሀገር እንዳይገባ መከልከሉ ሁኔታውን ግልጽ ያደርገዋል። ከድርጅቱ የተባረሩ ሰዎችን ከያመድ ማፈሻው እያፈላለጉ በኢሃፓ ስም ይኸው አለ አይደለም ወይ ብሎ ህዝብን ለማደናገር መሞከሩ ማንን ሊያታልል ይችላል ተብሎ ለነገሩ ኢሃፓ መለጠፍም ማጎብደድም ባህሉ አይደለምና ህዝብ ሊደናገር አይችልም። የምር ተቋሹን እኛ ስናውቀው ዝናር በቅፌ ማን ደባለቀው ተብሏል ጥንትም። ኢሃፓ የግል ጥያቄ ሳይሆን ጥያቄው የህዝብ በመሆኑ መሞዳሞድ አይችልም። ጥያቄው አንድ ማንንም ያላገለገለ የሽግግር ጉባኤ ይደረግ የሚል ነው። የይቅርታ ቀን ተወስኖ ይቅርታው በመሪዎች መካከል ሳይሆን በገዳዮችና በተገደይ ቤተሰቦች መካከል እንዲሆን ካሳ ለሚያስፈልገውም ካሳ መስጠት በአጠቃላይ ህዝቡ የተካፈለበት የምህረትና የይቅርታ ቀን እንዲሆን ማድረግ የሚል ነው። በኤርትራና በኢትዮጵያ መካከልም ያለው እርቅ በዚሁ አይነት በህዝቦች መካከል እንጂ በመሪዎች ብቻ የሚፈጸም መሆን አይገባውም። ሁለተኛ፣ እስካሁን ድረስ በስልጣን ብልግና የህዝብ ሀብት ሲዘርፉ የቆዩ ባለስልጣኖችን በሆነ መንገድ በክብር ከኢህአዴግ ማዕከላዊ ኮሚቴ አባልነታቸው ማሰናበት አግባብ የሌለውና ህጋዊም ባለመሆኑ በማከነው የህዝብ ሀብት ከተጠያቂነት ለመውጣት የሚችሉበትን ሁኔታ በህጋዊ መንገድ ማመቻቸት፣ አለበለዚያ ንጹሃኑን ከወንጀለኛው ደባልቆ ህዝብ እንዲመለከት ማድረግ ነው። ሶስት፣ ያልተጠና መደመር በለውጥ ስምሎና ተገዝቶ በህዝብ መሃል ገብቶ ጉዳት ማድረስ መቻሉን የኢንጂነር ስመኘው በቀለን ግድያ፣ የሰኔ 16ቱን የህዝብ ጉዳት፣ የጅጅጋን የቡራዩን መፈናቀሎችና ግድያ መመልከቱ በቂ ነው። አራት ኢትዮጵያን ስሟን ለውጠን የጎጦች ሀገር እናደርጋታለን በሚሉና ታሪክና ባህሏን እንዲያዘች ሆና መሻሻል እንድታደርግ እናደርጋለን በሚሉ መሃል ለሚፈጠረው አለመግባባት መፍትሄው በጠረጴዛ ዙሪያ በሚደረግ ውይይት መሆኑ የሽግግር መንግስቱን አስፈላጊነት ያሳያል። እንደዚህ አይነቶቹ የሚያናቁሩ ሐሳቦች በአንድ ወገን ወሳኝነት የሚጠናቀቅ አይሆንም። ምክክሩ የሚፈይደው የሽግግር ሁኔታን በመፍጠር ለመግባባት መጣር ነው። በርካታ ተሞክሮ ያላቸው የፖለቲካ ሰዎች ተቀምጠው ያላቸውን ብስለት የሚያሳዩበትና አልፎም በህዝብ ተሳትፎ የሀገሪቱ ችግር ለአንዴም ለመጨረሻም ጊዜ በህዝባዊ ውሳኔ የሚጠናቀቅበትን ሁኔታ ለማመቻቸት የሚሰራ ነው። የኢትዮጵያ ህዝብ በውሃ ቅዳ ውሃ መልስ ፖለቲካ ተሰላችቷል። የሚፈልገው ሰላም ነው። ስለዚህም ነው የኢህአዴግን የዘር ፖለቲካ የማይፈልገው። የዘር ፖለቲካ ለኢትዮጵያ አይሰራም የሚለው ለዚህ ነው። ይህ የህዝብ ፍላጎት መከበር ይኖርበታል። የአዲስ አበባ ወጣቶች አንድነት ብለው በመሰለፋቸውና ሰንደቅ ዓላማን በመያዛቸው ወሮ በላ ሊባሉ አይገባም። ከሺሻና ጫት ቤት ሰበሰብናቸው የሚለው ተራ አባባል ኢንጂነር ስመኘው ራሱን ገደለ ከሚለው ሜሎ ድራማ ተለይቶ የሚታይ አይደለም። ለአጼ ኃይለ ሥላሴ እልልታውን ያቀለጠ ትውልድ ሀገሩን ለዘላቂ ሰላም አልዳረጋትም። ለመንግስቱ ጉሮሮ እስኪደርቅ የጮኸው ትውልድ ሀገሩን ከዚህ አይነቱ አስከፊ ትርምስ አላዳናትም። በመለስ ዜናዊ ብዕልነት ሲመጻደቅ የነበረው ትውልድ ራሱንም ከስደት ሀገሩንም ከችግር አላወጣትም። አሁንም አብይ ነብያችን ነው የሚለው ትውልድ ካለፉት ተምሮ ድጋፍን ፖለቲካዊ እንጂ አምልኮአዊ ማድረግ አይኖርበትም። ዋናው የሀገራችንና የህዝባችን መከራ ለዘለቄታው እንዲቀር ወሳኝ ትውልድ ከመሆኑ ላይ ነው። የህዝብን ጥያቄ ወደኋላ ያደረጉ በራሳቸው መንገድ የተጓዙ መንግስታት ሁሉ ሲወድቁና ሲዝረከረኩ ተስተውለዋል። ይህ የህዝብ ድምጽ ያለ መደማመጥ ያመጣው ነው። ኢሃፓ ምንጊዜም ከህዝብ ጋር በመሆኑ ድምጹን ያከብራል። ህዝብ ኢሃፓን የሚያውቀው ከገዢዎች ሲሞዳሞድ ሳይሆን ለህዝብ መብት ሲዋደቅ በመሆኑ በስሙ ለማጭበርበር የሚፈልጉትን ሁሉ ህዝብ በሰራቸው ይለያቸዋልና ችግር የለውም። ስለዚህ አሁንም መፈክራችን የህዝብ ድምጽ ይሰማ፣ መሬት ላራሹ ይሁን፣ በእኩልነት ላይ የተመሰረተ ዲሞክራሲ አሁኑኑ፣ ህዝባዊ የሆነ መንግስት በምርጫ የሽግግር መንግስት ይመስረት፣ የአንድ ሰው ፈላጭ ቆራጭነት ፈለግ መከተል ያብቃ የሚል ነው። ህዝብ ያቸንፋል። ኢትዮጵያ ለዘላለም ትኖር። I'm
አድማጮቻችን በማስከተል አቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ መስራችና የከፍተኛ አመራር ኮሚቴ አባል ነሐሴ 5 ቀን ከፍኖተ ርዕይ ጋር አድርገውት የነበረውን ቆይታ ክፍል 4 እናሰማለን። አቶ ኢያሱ እስቲ ለለማዳ ወይም አስመሳይ ተቃዋሚዎች እንዲሁም ደግሞ ጦር አለን ይያሉ ህዝብን ለሚሸነግሉና በየሚዲያዎቻቸው አንጎላ ጠባን ለሚያስፋፉና ላስፋፉ ክፍሎች አንዲበሉ
አይኛ እንግዲህ አሁን ለጅብ አያት ብላውለን መምከር አንችል ማይሰራ ምክር ነው። እነዚህ ቡድኖች ከህዝብ ገንዘብ መውሰድ በፖለቲካው መጠቀም መነገድ እንትን ያሉ ሰው ለነሱ መካሪ ለማሆን አንችልም። ብዙ አመት አቋማችንን ገልጸናል። ደሞ ለ በጎኖ ለተኩራ ሊቀርብ የሚፈልግ ደሞ ክፍል ካለ እሱ ደሞ ሲነገረው ካልሰማና አሁንም ደሞ በሩበት ብዙን አታሉን ተጫውቶብን ብሎ ዝግጁ ከሆነ ደሞ እሱንም ምን መከራው ነገር የለም። ምንም ምን መከራው ነገር የለም። እኛ ለህዝባችን መያዝ ያለበትን አቋም የሚመስለንን መጠንቀቅ ያለበትን የከፈፈል ስራዎችን አደናጋሪ ወሬዎችን የሚያታልሉ ቅስቀሳዎችን ውሸቶችን እናጋለጣለን። ያን ይዘናል። ብዙ ጊዜ እኛ ካልሆንን እኛ ያልነው ካልሆነ ይሉናል። ልከኞች ናቸው ቀመኞች ናቸው እና ምሉን ሁሉ በዚህ ነው። እኛ ማሆን ነገር ሲሆን ማሆን ነገር ነው እንላለን። ቀደም እንዳልኩ ቂም ሲያንሰን ነው። ልክ ደግሞ እዚህ ድረስ ያደረሰን ያታገለን እንትነው። ልክ እኮ ያስፈልጋል ትግል። ለሀገር ፍቅር ያስፈልጋል። ለሀገር ፍቅርና ለሀገራችን እንሞታለን ካልን ደግሞ ያልክ እንዲኖረን ያምነት እንዲኖረን ያቋም እንዲኖረን ያስፈልጋል። የጸና አቋም። ዛሬ ብቅ ያሉት እኮ ለሀገራቸው አንዲትም ነገር ያልሰሩ ያልታገሉ ያልተዋደቁ የግል ኖራቸውን ሲያደላድሉ የነበሩ ወይም ህዝብን በህዝብ ሊያጋጩ ሲሰብኩ ሲሰሩ በባል ሲቀጠሩ የነበሩ ናቸው አሁን የተሰባሰቡት። በዙሪያው ተሰባሰቡት። እኛ ነገሌ ማታ አንፈልግም። ደሞ ህዝብ ያውቃቸዋል። ካላወቃቸው እንግዲህ በድርጊታቸው ያውቃል። ከጠቅላይ ሚኒስትሩ ጎን ሆነን ከሱ ጋር ሆነን ውጤት ያመጣ ስራ ለኢትዮጵያ እንሰራለን ብሎ የሚያምኑ ከሆነ ለምን ያናመናቸው አንል። እኛ ለምን እንደማናምን ሳሌ ኑና በደንብ በህጉ ተሳተፉ እንድጠርቷቸዋል እኮ ላል መጀመሪያ ይጥራና ይጥራንም አውቁም እኮ ይሄን የሚሉት ሰዎች ንጥራም አውቁም። አቱ ያን ለማግለል ነው እንትሩ እርምጃ ሲወሰድ የታየው አንድ እሱ ነው። ሁለተኛ ደግሞ ያ የነሱ አቋም ከሆነ እነሱ ከዙሪያው ይሰለፉና እስቲ ያጠናክሩትና ለውጡን ያምጡት። እውነት ምን ነውን ህዝባዊ ለውጥ ካመጡኛ ደስተኛ ነን። እኛ ካልታገልና ካልሞት እኮ አንልም። በቂታ አግለናል ለኢትዮጵያ አንደውነቱ ከመነገር ካለበት ከዚህ አርጉና ያምጡ። እኛ ደግሞ የለም ይሄ መንገድ አዋጣም ማለት ደግሞ የታጋይ ድርጅትነት መፍታችን ነው። አዋጣም ስሜታዊ አትሆኑ አትሳሳቱ እንላለን። አትሳሳቱ ይያልን መሳሳትን ከመረጡ አላፊነቱ የነሱ ነው። አትሳሳቱ ብለናቸው እነሱ የመረጡት መንገድ ቀና ሆኖ ውጤት የሚያመጣ ከሆነ ተሳስተን ነበርኛ አብለን ከነሱ ጋር አጨብጭበን አብራናቸው እንደባለቀለን ማለት ነው። ይሄንን መረዳት ለምን ለሚያቀታቸውና እኛ ላይ እንደ የሆነ ያለ ነገር እንደሚናገሩ አይገበኝ አቋማችን አቋማችን ጸናለ። ይሄ ከአዲሱ ትውልድን አይስበውም ብሎም ሰውየውም ተናግሯል። አዲሱ ትውልድ ምንድነው የማይስበው አቋም? ህዝባዊ መንግስት ይመሰረት ነው? ዴሞክራሲ ነው? ጠንካራ ቃላት ተጠቀማላችሁ። እንዴ አንዳንድ ጊዜ እኮ አካፋና አካፋ ማለት አስፈላጊ ነው። እኔ ወደ ሌላ ምሳሌ አልገባም። ግን ምን ነገር አለበት? ምን እንዲሰፋፍ ነው ሽፍንፍን ምግብ ማቅረብ አንችልም። አምባገነናዊ ዝንባሌ ነው የሚታየው። ህዝበኝነት ነው ይሄ። ወደ አምባገነነት ነው የሚያመራው። ይሄ ህዝብን አይወክልም። የህዝብን ትግል ያደናቅፋል። ብለን እስካመንን ያንን ማለት አለብን። ግልጽ ማድረግ የማቅረብ በግልጽ የማቅረብ ግዳጅ አለብን። ያን ግዳጅ ደግሞ የምንወጣው በግልጽ ተናግረን ህዝብን የማውቀውን እንዲያውቅ የተሸፈነውን እየገለጽንለት ባለበት ሁኔታ እናንተን ማወቅ የማይችለው እኛ የምንችለው ከሆነ የምናውቅ ከሆነ መግለጽ አለብን ማለት ነው። እንገልጻለን እና ለብዙ መንጫጫት ያሳያሉ። እንዳገራችሁ ብትገቡ ይሉናል። አሁን በውጭ ያለ ነው እንጃ ገባለን። ግን አገራችንን ማንም በሚከለከለን ሁናቴ ልንገባ አንፈልግም። አገራችንን እንወዳለን፣ አገራችንን እንፈልጋለን። በስደት የኖሩ ኢትዮጵያውያን አገራቸው መመለስ ይፈልጋሉ። ግን ሲመለሱ ለሰላም ለዴሞክራሲ አንድ ለምትሆን ኢትዮጵያ ነው እንጂ በየመንገዱ በየአደባባዩ እንዳለፈው እንደ ኢንጂነሩ ወያኔ የሚደፋቸው ከሆነ አይመለሱ። እምነት ያስፈልጋል። ይሄ እምነት ተረጋግጧል ወይ? እንኳን ለሌሎች ለራሱ ጠቅላይ ሚኒስትር ለሆነው ሰው እንኳን የሚያሰጋው ሁኔታ እንዳለ ምንም ምስጢር አይደለም። እናውቃለን እኮ ምን እየተካሄደ እንደሆነ።
ትግል ማለት ራስን እስከ መስዋዕት ማቅረብ ነው ይባላል። የኢህአፓን ትግል በሚመለከት እርሶ ምን ይላሉ?
ምን መሰለ፣ ስለ ትግልና ስለ መስዋዕትነት ለኢህአፓ አስተምራለሁ የሚል ሰው በጣም በጣም እንደው ከስተት ስተት የፈጸመ ነው፣ ኃጢአተኛ ነው ማለት ይችላል። ለመሞትማ ሞተናል እኛ። ሞትም እናውቅበታለን እኮ ሞት ነው፣ መስዋዕትነትም እናውቃለን። ስንት ጓዶቻችን ያጣንበት ትግል ነው። ደፍረን ኢህአፓ ደፍሮ በስንት ቦታ ታግሏል። ይሄ እኮ ያለና የኖርንበት ሁናቴ ሲሆን፣ ሁለተኛ እኛ እኮ አለን ኢትዮጵያ። እኔ መሄድ አለብኝ? ይሄ ከመሰላቸው በጣም ይሳሳታሉ። ኢትዮጵያ ውስጥ አለ ኢህአፓ አለ። በህቡን ሰራለን፣ አሁንም እየሰራን ነው። ዝም ብለን ተኝተን እኮ ወሬ እያወራን አይደለም ያለ። እንሰራለን፣ በህቡ በየእንትኑ ገብተን እንሰራለን። በየትግል መስክና ረስ ገብተን እንሰራለን፣ እየታገልን ነው። አሁን እነማ ተይዘው ጠፍተዋል ሲሉ የተወሰነ ለዚህ ለአቃቤ ህግና ለፍትህ ሚኒስቴር ልከንላቸዋል። አናውቅም ማለት ስለጀመሩ የሚያውቁትን ነገር የተወሰነ እኔ ላክ ነው። በቅርቡ የተያዙና ተጠርጥረው በኢህአፓነት የተደበደቡትን እነገሌ እነገሌ ብለህ አንጽፍም። ምክንያቱም አረጋገጥ ነው የሚሆንብን። ግን በየትግሉ ገብተው በላ ጎንደር አልካምቦ አኬትም ቦታ የኢትዮጵያ ህዝብ በሚታገልበት የእኛ አባላት ገብተው እየታገሉ ነው ያለው። አሁንም እየታገሉ ናቸው። ስለዚህ ገብታችሁ ቦሌ ተወስዳችሁ ተገደሉ፣ ይሄ ነው ትግልና መስዋዕትነት መድፈር። እስቲ ያርገው እሱ መጀመር። እሱ ስለማይገደል ስለማይደርስባቸው ምንም አይነት ነገር እኛ ደግሞ ምን እንደምንሆን እናውቃለን። እኛ እኮ ልኡክ ብለን እኮ የሰላም ልኡክ ብለን እኮ ልከናል ያለ በ93 ኢዲሃቅ ሰው ልከን የት ነው የገቡት? ከርቸሌ ነው የገቡት። ያኔ ከርቸሌ ነበር። ይህን እናውቃለን እኛ። እና አሁን ከሂድና መስዋዕትነት አሳይ፣ ቦሌ ድረስና ወያኔ ይልቀምህና ሞት ማለት አይገባም። ይሄ ድፍረት እናንተን አይደለም፣ የዝም ብሎ ራስን መግደል ነው። ራስን ማጥፋት ደግሞ እነሱ አስተምሮንም ሁናቴው ሲጠይቅ ጓዶቻችን መርዛቸውንም ሙጠው ከፎቅም ወድቀው ከምንም ሞተዋል። ምክንያቱም ሁናቴው ግድ ብሎ የጠየቀው ሲሆን፣ ሁናቴው ግድ ባላለበት ግን ሄዶ መጣድ ጅልነት ነው ለኔ። እንግዲህ ሁሉ ባመነበትና ያዋጣኛል ባለው ስልት ይታገላል። አሁን አገር ቤት ገብተን ምንም ጉዳት አይደርስብንም ቢደርስብንም ደግሞ ይሄን ያህል አይደለም መግባት ከመግባትና ከመታገል እዛ ሆኖ ከመታገል የምናገኘው ጥቅም ይበዛል የሚሉ ካሉ ያደርጉት ይችላሉ የነሱ ምርጫ ነው እኛ ተጠጣሪዎች ያሉን ሰዎች ደግሞ ሌላ አቋም ይኖረናል ማለት ነው እኛ ሁናቸው ካማረ እዛው ከዛው እኮ ካገር ቤት ነው እኛ ልጆች የሚወጡት ግን አመራሩን ሰብስበን ደግሞ እንጨርሳለን ለማለት ከሆነ ተመቻቹልን ከሆነ እንቀበለውም ይሄ
44ኛው የአሜሪካ ፕሬዝዳንት የነበሩት ባራክ ኦባማ የስ ዊ ካን ወይም ይቻላል ብለው የቀሰቀሱበትን ሁኔታ አይተናል መደመር የሚሉት ፈሊጥስ ትርጉሙ ምን ይሆን የተቀነሰ ነበር ከተደመርንስ ከማና ከነማን ጋር ነው
እኔ በትምህርት መስክ ከአንደኛ ደረጃ ትምህርት ቤት እስከ ዩኒቨርሲቲ እኔ ቁጥርና ሂሳብ አልወድም እና አሁን ይሄም ዝም ብሎ ባዶ ቀመር ይመስለኛል ባዶ ቀመር እንደ ስሜት መቀስቀሻ ይሁን እንጂ አሜሪካኖቹ የሚፈጥሩት መፈክር ሰው መሰብሰቢያ ምልክት ቢጫ ስካርፍ ማረግ እና እንደዚህ የሚሉት ከዛ ውስጥ ምንም ትርጉም የሌለው በፖለቲካ ቀፎ የሆነ መፈክር ነው ከዚህ እኔ እዛ ውስጥ ገብቼ ላድስለትም እና ለማክረም መፈልገውም ነገር የለም ይዘውት መንጎድ ይችላሉ መፈክር አውጥቶ ቀፎ እንደሆነ ነው እኮ ይሄ ስሜት መፍጠር ነው መፈክሩ ቀፎ ነው ምን ማለት ነው ማን ነው ከመምን ደመሩ ኢትዮጵያስ ከሀገሩ ወጣ ከሀገሩ ተቀነሰ ከነሱ ጋር ምንድነው መደመር ማለት ትርጉም አልባ ነገር ነው ግን ደስ የሚል መፈክር በቃ አንድ ላይ እንሁን ፍቅር ያቸንፋል እንደተባለው ነው ምን ማለት ነው መደመር የት ነው የምንደመረው ከማጋር ነው የምንደመረው የት ነበርንስ እስካሁን እኛ ማንንም አልነገረም ተቀንሳቸዋል እንደዚህ ብሎ አለ በኢትዮጵያውያን ኢትዮጵያን በኢትዮጵያ ጸንተን የቆሙ ሰዎች ነን እና ከመንግስቱ ኃይለ ማርያም ጋር ከወያኔ ወንጀለኞች ጋር ከነፍሰ ገዳዮች ጋር አንድ ላይ ኑና እርቅ አድርጉ ተስማሙ ሁላችንም አንድ ቤተሰብ ኑን የሚል ከሆነ አንቀበልም ይሄ ማለት ትርጉም ካለው እንዲህ አይነት ትርጉም ካለው ከሌለው ደግሞ ምንም ትርጉም የሌለው ቀፎ የሆነ መፈክር
መደመር ግን ነፍሰ በላና ከፋፋይ ለሆኑት የወያኔ መሪዎች ከለላ ለመስጠት ይሆን
ሰጣቸዋል እኮ የምረት አዋጅ አወጣላቸው አይደል ለወያኔኮ ምንም አትሆኑም ብሎ መጀመሪያ አሜሪካንም አቀርቦላቸዋል በዚህን ያግባባቸው አትከሰሱም ገንዘባቸው አይዘረፍም ንብረታቸው አይነካም ምንም ይደርስባቸው የለም ለወንጀላቸው ተወው እኮ ነው ቸል ብሎ ይቆዩት አቅም ከማጣት ሌላም ማለት ስለዚህ ወዲያውኑ ደግሞ አሁን ለፍርድ ገንዘባችን ነው ገንዘብ የለም አዜብን ይዞ አምጪ ማለት ይችላል በቢሊዮን የሰረቁን ሰዎች በቁጥጥር ስር አውሎ ያን ገንዘብ ለማግኘት መማማት ይቻላል የለም አማራጭ የለም እንደውም ገንዘብ ሲገፈግፍ ከረመውን በውጭ ሀገር ያለው ኢትዮጵያ አንዳንድ ብር አዋጣለ በዚህ አይነት ኢኮኖሚ መፍትሄ የሚፈልጉ ናቸው በዛው ወዲያውኑ ምህረትና እንትን እንዲሰጥ ደግሞ ህግ ወጣላቸው ለነሱ ነው ወጣው ለኔና ላንተ አይደለም ወይም ለአንዲት ኢትዮጵያ ደሃ ኢትዮጵያ ሲወጣ ህግ አይደለም ለወንጀለኞች ለዘራፊዎች ለነፍሰ ገዳዮች ወጣ አዋጅ ነው ስለዚህ እነሱን ማግባባት እናን በለ ማግባባት ህገ መንግስታቸው ይተበቃል ኢሃዴግ ይቀጥላል ሲባሉ ምን ነው የፈለጉት እና እነሱ ተጋበኞች ስለሆኑና ሙሉ ስልጣን ሙሉ ጥቅም ስለሚፈልጉ ደሞ ህዝብ ደሞ ከነሱ ጋር ሊፋረዳቸው ለተነሳ ስለገባቸው ነው ይርበተበቱ ያሉት አሁን እና በጊዜያቸው እነሱ ቤት ፍርሃት ገብቷል በጊዜያቸው እነሱ ቤት ስጋትና ጭንቀት ገብቷል ሰየው ነው ምንለው እኛ
ኤፈርትና ሌሎች የህወሓት ኩባንያዎች የኢትዮጵያን ሀብት እየበዘበዙ ባለበት ሁኔታ 1 ዶላር አምጡ ምን ማለት ይሆን
እና ወያኔ የሚሸት ጮሌነት ነው ሌላ ምለው የለኝም እና ግልጥ እኮ ነው ሰው ሁሉ ያውቀዋል ሰው ሁሉ የተገነዘበው ነገር ነው ገንዘቡ ከየት እንዳለና ከማን እንደሚወሰድ እንዳለበት እንደሚገኝ እየታወቀ ህዝብ ኮሚቴ አቋቁሞ ያው ሰፊ ኮሚቴ አቋቁሞ በዚህ መሰረት ውጭ ሀገር ያለው አንዳንድ ብር ያዋጣ ውጭ ሀገር ያለው ዞሚከት በሚሰደው ገንዘብ እኮ ነው የባጀት ይያሉ በአመት ባጀታቸውን የሚያወጡት የሚደገሙት ወሰው አይደለም አሁን እንደገና አንዳንድ ብር አውጣ ይሄ አይደለም የኢኮኖሚው መፍቴ ከኔ መፍቴ እንዴት ነው የሚገኘው የሚለው ላለንበት እንትን አንደኛ የዘረፉት ሰዎች ጋም መመላከት ቅድም ያልከውን ተቋም እንደ ይፈርታ ያለው ያውን ተቋም በህዝብ ቁጥጥር ስር ማስገባት ገንዘቡን መውረስ በባንክ ያስቀመጡትን ገንዘብ ሁሉ መያዝ አሉ እነዚህ መውሰድ ያለባቸው እርምጃዎች አሉ እነዚህን ሊወስድ አይችልም አንድ በፍላጎት ሁለት ደግሞ አለቆቹም አይፈቅዱለት አይፈልጉም የኢትዮጵያን ህዝብ ቅርስና ንብረት ለባዕዳንና ለአረቦችና ለሻቢያም ለሌላውም ለመሸጥ ከመቀዳደም በፊት መፍትሄ ያስፈልጋል የኢትዮጵያ ኢኮኖሚ እዚህ ደርሷልና ምን አይነት መፍትሄ እናርግለት ብሎ እኮ አዋቂዎችን ከሁሉ ድርጅቶችም የተውጣጡ ደግሞ የኢኮኖሚ የሚያውቁ ሰዎችን ሰብስቦ ማማከርም አለ የለም ማማከር የለም መንገር ነው ህዝብ መጠየቅ የለም ለህዝብ ዲስኩር ማሰማት ነው እና ያካሄዱ የፖለቲካው አካሄድ ምርጫ የዴሞክራሲ ሳይሆን የአምባገነንነት የግለሰብና የቡድን አሰራር ነው ያለው አሁን ግልጽነት የለም ይሄን እያየን እኮ ነው አይሆንም ምን ይሄ ነገር አላማረንም ምን ነው እንዱዝም ብለን አይደለም አላማረንም የለም እኛ እዛ ቦታ ነው ለማለት አይደለም ምን ፈልገው ቦታም አይደለም ለነገሩ
የኢትዮጵያ ህዝብ ለአባይ ግድብ ያዋጣውን ገንዘብ ዛሬ የግድቡን ሁኔታ ለሚመረምር የሹሙ የአንድ ዶላር ጥያቄ መልስ ያስገኝለታል
ምንም አለመሰራቱ ነው ማረጋገጫ ምን እኮ አልተሰራም የአባይ ግድብ ማለቅ የነበረበት ጊዜ ሁሉ አልፏል እና እኛ በጊዜ ቦንዱን ቡዳ በላው ያልነው ግጥም አንድ ገጣሚያችን የገጠመው ይሄ ነው እኛ ደግሞ ስለ አባይ ግድብ እንዴት እንደሆነ አስረድተናል ገንዘባችሁን አትስጡ እየበሉት ነው ይሄ ሜቴክ ማን ነው ክንፈ ዳኛው ምናምን እየበሉት ነው ማአት ገንዘብ እየተበላ ነው ከጣሊያኖቹ ጋር በዚህ በጉቦ በሙስና በምን ጉዳይ ሁሉ ከጣሊያን ሊሰሩ ከተቋራጭ ከሆኑት ጋር ግብግብ የተገባበት ስራው የቆመበት ግን ሄደ ቀጠለና ማስመሰል የሚሞክሩበት ሰራተኞች እንኳን ደሞዝ የማይከፈሉበትና እንዳያምጡ ደሞ ባታሊዮን ወታደር አምጥቶ ያሰፈረበት ጉዳይ እንዳለ ተክሰናል ሌሎች አጋልጠናል ከመጀመሪያ ነው ያጋለጠው የኛን ተከሰሙ 73% በመቶ አልቋል ይላሉ አሁን ሊገባደድ ነው ይላሉ አይደለም ውሸት ነው ወደ ኋላ ማደግ ጀመረ 73 ያሉትን 68 ያዙ 60 ቢገነባ ወደ ኋላ ሆነ ይሄ ውሸት ነው በሰውን ገንዘብ ነው የበሉት አሁን ደግሞ በአሜሪካኖችና በአረቦቹ ተጽዕኖ ደግሞ የተወሰደው ውሳኔ ደግሞ ስራውን ለማቆም ነው ይሄን ሊደብቁ አይችሉም የመንግስት ገንዘብ ስለሌለ ወይም ገንዘብ የህዝቡ ስላልበቃ የሚል ሰበብ እንግዲህ ይደረግና ነገርየው ወይም በግል እንዲሰራ የሚል አሁን የሚሰማው ጫጫታ አለ ብለው ሊያስቆሙት ነው ቆሟል ስራው ቆሟል ከቆመ ብዙ አመቱ ነው የሆነው በአመት እንግዲህ ይሄን ያህል ሚሊዮን ዶላር ያስገባል የተባለው እንትን በየጊዜው ባለፈ ቁጥር ስንትና ስንት ሚሊዮን እዳ ወጪ ሆነ ማለት ነው በኢትዮጵያ ላይ በ2010 የሚያገ በ2014 ካለቀ አራት አመት መዘግየት አለ አራት አመት አልተጠቀምንበትም ወዘተ ማለት ነው እና ደግሞ ግብጽ ጋር የሚደረገው ፉክክር ምናምን ዝም ብሎ የእንትን ነው የልጅ ጉራ ነው ይሆነው ማለትም ለመቋቋም ተዘጋጅተዋል ይችላሉ ወይ ይፈልጋሉ ወይ ምን ሆኖ መጀመሪያ ነገር አባይ ላይ ግድብስ ነግደው ከሱ ገንዘብ ለመዝረፍ ነው እንጂ ለህዝብ ጥቅምም አይደለም በመስኖ እንዳንጠቀምበት እኮ ገና ከመጀመሪያው ተስማማው ዋው ይፈሳል በመስኖ ኢትዮጵያ አትጠቀምበትም የሚል ሁሉ ስምነት አለ ሰው ይሄን ሁሉ ማገናዘብ አለበት እና የአባይ ግድብ ብለው ይሰራሉ ተስፋ አድርገው ሳይገደዱ ያዋጡትን ሰዎች መጀመሪያ መክረናል ይሄ ገንዘባችሁን ማባከን ነው ይልቅስ ለሚታገሉ ስጡ ይሄን ገንዘብ በሐቅ ለሚታገሉ እንታገላለን ብለው የሚያሰሩት ሳይሆን ብለን መክረናል በሬዲዮም በጽሁፍም በምንም እና እኛ እዛ ላይ ምንም ቅር የሚለን ነገር የለም
በቅርብ ጊዜ እንዳየነው በፕራይቬታይዜሽን የተጠቃለሉትን የኢትዮጵያ ብሔራዊ ንብረቶች ባለሀብቶች እንደሚቀራመቷቸው ይተበቃል ይህንንም ጉዳይ እንዲመለከቱ የተሾሙ ግለሰቦችም በመስኩ ያላቸው እውቀት አጠያቂ ነው ይባላል
ይሄ እንግዲህ የተጠናና በደንብ ታስቦበት ለኢትዮጵያ በምን መንገድ ይጠቅማል በኢትዮጵያ ለምን መንገድ አይጠቅምም በሚል ተጠንቶ የተወሰነ ውሳኔ አይደለም። ከመጀመሪያ ይሄ ቻይናና አሜሪካ በሚያርጉት ፎክክር በአሜሪካኖች የተገፋ ነው። ለግድ ብዙ ሰው በቴሌኮሙኒኬሽን የወያኔ ሙሉ በሙሉ ቁጥጥር መነሳት አለበት ቢያንስ በገቢስም ቢሆን ለግል ባለሀብቶችና ባለንትሮች መሸጥ ይገባዋል የሚል አስተያየት በአዲስ አበባ ብዙ ጊዜ ይሰማል። ግን አሁን ምንድነው የተጽዕኖ ነው? በተጽዕኖ ማን ነው ሊገዛም ይችላል እነዚህን ኩባንያዎች? የኢትዮጵያ ባለሀብት ማን ነው? ወያኔ ነው። አሁን ባለው ሁኔታ ደግሞ ሻቢያ ነው። ባለው ሁኔታ ሳይሆን አረቦች ናቸው ና አሜሪካ ባዳን ናቸው። ለዚህ እኮ የግል ማረግ የሚለውን እኮ ተሞክሯል፣ ሌሎች ሀገሮች ተሞክሯል፣ ኡጋንዳ ተሞክሮ በሁሉ መስክ ህንዶች ናቸው ተመልሶ ያዙት። የሀገር ባለሀብቶች ያንን በብዙ ሚሊዮን አውጥተው ሊገዙ የሚችሉ በጣጥ የሚቆጠሩ ሆኖ ነው የቀሩት እና ለህዝብ የጠቀመው የለም። እንደገና የብዝበዛ ነገር ነው የሆነው እና አሁን የኢትዮጵያም የተጠናና ለኢትዮጵያ ይጠቅማል በሚል እንትን ያለ አይደል። አሁን ስለሱ የሚያማክሩ ሰዎች ተብለው የተመደቡት ራሳቸው ብዙዎቹ ያስቃሉ። ለኢትዮጵያ ኢኮኖሚ የሚጠቅም ሂደት ነው የሚል እኔ ምንም ግምት የለኝም። አሁን በተያዘው ባለው ፖለቲካ ደግሞ ከጥቅሙ ጉዳቱ ነው የሚያመዝ። የህዝብ መንግስት ቢኖር የኢትዮጵያን ጥቅምና ጉዳት አመዛዝ ነው። ብሔራዊ ሀገራችንን ባለሀብቶች በሚያጎለብት መንገድ ሊሰራው ይችል ይሆናል ብለን እንገምታለን። እኛ ያንን እንግዲህ እንፈልጋለን። ሁሉ ነገር በመንግስት ቁጥጥር ስር ይሆን አንልም፣ ግን ሁሉ ደግሞ ቅርስ የምንላቸውና ለህዝብ ግልጋሎት ሰጥተው እንዲቀጥሉ በመንግስት ወይም በህዝብ ስር በህዝብ መንግስት ስር መሆናቸው የሚጠቅሙ ደግሞ እነሱን አሳልፈው መስጠት አይቻልም። አሁን በፈረንሳይ እና በአንዳንድ ሀገሮች በአውሮፓ በራሱ የትራንስፖርት መስክ ቴሌኮሙኒኬሽን ብዙ አይነት ነገሮች በመንግስት ቁጥጥር ስር ያለው አሉ እና ባለፈው ለምሳሌ የባቡር እንትን ኩባንያ ለግል ይሸጠዋል ብሎ ፈረንሳይ ብዙ ስራ ማቆም አድማና ረብሻ ውስጥ ነው የገባውና ስቦታል፣ አልቻለም። እንግሊዝ እንደሱ ተደርጎ የባቡር እንትናቸው ሲስተሙ እንትኑ የወደቀበትና አሁን ሲጠየቁ 70% በእንግሊዝ ሀገር ወደ ድሮ ብንመለስ ያሉበት ሁናቴ አለ። ስለዚህ ዝም ብሎ ነው በዘፈቀደ እንደው የሚደረግ እንደው ፈረንጆችን ለማስደሰት የሚደረግ ሳይሆን ተጠንቶ መሆን አለበት። ያው አሜሪካኖቹ መጥተው ኢትዮጵያ አየር መንገድ ጎብኝተው ተመልሰዋል፣ ምን እንደተነጋገሩ አይታወቅም። ኢትዮጵያ አየር መንገድ ብዙ ድርሻ ንሽጥ ከተባለ ለግል የሚገዙት አሜሪካኖች ወያኔ ራሱ እና አረቦች መሆናቸው ደግሞ ግልጽ ነው። የኢትዮጵያ ማአት ሚሊዮን ብር አውጥቶ ድርሻ ሊይዝ የሚችል ግለሰብ ኢትዮጵያዊ ከወያኔ ውጪ የለም።
አዲሱ ትውልድ ወደ ግራና ቀኝ እንዳይመለከትና ባንድ ቦይ እንዲፈስ አስተዳደራዊ ሸፍጦች እየተሰሩበት ይገኛል። በዚህ አጋጣሚ ይህን በሚመለከት ለአዲሱ ትውልድ መልእክት ቢያስተላልፉልን።
ወይዘሮ ማዋይሽ እንዳለችው አይችል በላትና በተቀደደላቸው ቦይ ማፍሰስተው ለኢትዮጵያ በሚጠቅመው ኃይሎች መጥተው በብሔርተኝነት በብሔር ጥላቻ በኢትዮጵያዊነት ጥላቻ በኢትዮጵያ ጥላቻ የሚቃኟቸውን እንዲቋቋሙ ለሁላችንም መድህን የሚሆነው ኢትዮጵያን ሀገራችን ብለን በአንድነት ስንታገል መሆኑን እንዲያውቁ በአቋራጭ በጥገና በተድበሰበሰ ደግሞ መፍትሄ እንዳይነኩ እንዳይወናበዱ አደራ ማለት ነው የምንሞክረውና የምናደርገውም ጥረት ይሄ ነው። ዋናው ደግሞ ትግሉን መቀጠል ነው። ትግሉ ነው እያጸዳው የሚመጣ ሁሉን ነገርና የጋራ ትግል መያዝ ኢትዮጵያዊነትን መያዝ እና ኢትዮጵያዊነትን ጥሎ የህዝብ ጥላቻና የእርስ በርስ ቀውስና ጦርነትን የሚሰብኩትን መቋቋም እና ወግዱ ማለት ያስፈልጋል ማለት ነው። የህዝብን መብት ለማስከበር አገርን ለማስከበር በሚቻለው መንገድ ሁሉ ለመታገል መስፈር መቻል አለበት። ለሁሉ መፍትሄ አለ። አሁን ባለፉት 3 4 ዓመት ያየነው እኮ ወጣቱ እንደታገለ ነው፣ ህዝቡ እንደታገለ ነው። ማዕት መስዋዕትነት ተከፍሏል። ማዕት ብዙ ሺህ ሰው ነው የሞተው፣ ብዙ ሺህ ሰው ነው የታሰረው፣ ደብዛው የጠፋው፣ ግብረሴ የተፈጸመበት የተሰቃየው በየእስር ቤቱና በየማጎሪያው አሁን እየተዘረዘረ የሚመጣ ነገር ነው። እና ትግል መስዋዕትነት ይጠይቃል። ትግል ፈልጎ መስዋዕትነትን ፈርቶ አይቻል። አሁን ሰላም ትግል፣ ፍቅር፣ መታረቅ ምናምን የሚለው የትግልን አስፈላጊነት መሸፋፈኛ ነው የሆነው። አሁን ወያኔን አጥብቆ በመታገና ወያኔ ከስረ መሰረቱ መንግሎ በመጣል ፈንታ እርቅ፣ መግባባት፣ ይቅርታ የሚሉ ድሮች መጡ። የምንድነው ያን ስራችንን ሊያደናቅፈን ነው። አሁን መስዋዕትነት የሚፈሩ ደግሞ ለትግል ዝግጁ ያልሆኑ ደግሞ ወያኔ ይገለናል የሚፈሩት ደግሞ የተወሰኑት ደግሞ አሃ ጥሩ መንገድ ናት ብለው ይደግፉ ይችላሉ። ሰላም ትግል እኮ መስዋዕትነት ይጠይቃል። ባዶ እጅ ወጥቶ መሰለፍን፣ መተኮስን፣ መቁሰልን፣ መሞትን ሁሉ ይጠይቃል። እንደውም ከባዱ እሱ ነው።
Yeah.